ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ግን ከመቶ ምናምን አመት በፊት ዳግሞ ያጤ ምኒልክ ግብር ያበሉበት በነበረው አዳራሽ መጋበዛቸው ከአንድ የሀገር መሪ ጋራ ሀሳቡን ተጋርተው ህልማቸውን ተጋርተው አንድ ላይ ይህንን ማዕድ መካፈላቸው ታሪካዊ ስለሆነ እንደው ይሄንን እንደ ታሪክ መቁጠር ነው እንጂ እንደው ቁሳዊ ግምት መስጠት የሚከብድ ይመስለኛል። በሬ
በትላንትናው ምሽት ግብር የተበላበትን የምኒልክ እልፍኝ ለታዳሚዎቹ ያስጎበኙት የኪነ ህንጻ ባለሙያው ዮሐንስ መኮንን ናቸው። የዝግጅቱን ድባብና ፋይዳውን አስመልክቶ ከተናገሩበት የተወሰደ ነው። ዝርዝሩን በዕለቱ አብይ ርዕስ ይዘናል።
ጠቅላይ ሚኒስትር አብይ አህመድ የተሳተፉበት ሁለተኛው ሀገር አቀፍ የጽዳት ዘመቻ ትናንት በአዲስ አበባ ተካሂዷል። የዚህንም ዝርዝር በመጽሔት ክፍለ ጊዜ ይዘናል።
ከ30 በላይ የሚሆኑ የሲቪክ ማህበረሰብ ድርጅቶች ስብስብ በመጪው ሀገር አቀፍ ምርጫ በተለያዩ ዘርፎች ለማገዝ የታለመ አንድ አስተባባሪ ኮሚቴ መቋቋሙንም የገለጸ ዘገባ ይዘናል። ይህም በመጽሔቱ ከሚቀርቡት ውስጥ ነው።
ጤና ይስጥልን፣ እንደምን አምሽታችኋል ክቡራትና ክቡራን አድማጮቻችን። ሌሎችም በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ግንቦት 12 2011 ዓ.ም ስርጭታችን ጋር የምናስተናግዳችሁ ቆንጂት ታዬና
አሉላ ከበደ ከአቀናባሪያችን ንጉሱ ታምሬና ከስርጭት መሐንዲሱ ዙቤ መሐመድ ጋር እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና።
ትናንት እሁድ ገበታ ለሸገር በሚል የተጠራው ገቢው አዲስ አበባን ለማስዋብ የሚውል የራት ዝግጅት በአጼ ምኒልክ እልፍኝ ተከናውኗል። የራቱ ታዳሚዎች በታሪካዊው ስርዓት ለመታደም እያንዳንዳቸው 5 ሚሊየን ብር ከፍለዋል። በምሽቱ አብይ ርዕስ ዝርዝሩን እናቀርባለን።
ባለፈው ወር በመቀሌ ኩሃክ ክፍለ ከተማ ግርግር ለመፍጠር የተንቀሳቀሱ በሚል ፖሊስ በቁጥጥር ስር ያዋላቸው 11 ተጠርጣሪዎች በዋስ እንዲፈቱ ፍርድ ቤት ዛሬ ወስኗል። የአረና ፓርቲ አመራር አባልና አንድ ታዋቂ ግለሰቦችን ጨምሮ ተጠርጣሪዎች የተከሰሱበት ህገ መንግስትን በመጣስና ህዝብን ከመንግስት ለማጋጨት ቅስቀሳ በሚል ጭምር ሲሆን የኳ ክፍለ ከተማ ፍርድ ቤት እያንዳንዳቸው በ20,000 ብር ዋስ እንዲፈቱ ማዘዙን ገልጾ ከስፍራው ያደረሰን ዘገባ ይኖራል፣ ቆየት ብሎ ይቀርባል።
በትናንትናው ዕለት የጎንደሩ ፋሲል ከነማ የጅማውን ጅማ አባ ጅፋር 6-1 አሸንፎ ለመጀመሪያ ጊዜ የፕሪሚየር ሊጉ መሪ መሆኑን በመደገፍ ደስታቸውን ሲገልጹ በነበሩ የድሬዳዋ ዩኒቨርሲቲ የክለቡ ደጋፊ ተማሪዎች ላይ ጥቃት ተፈጽሞ 5 ተማሪዎች መጎዳታቸውን ስማቸው እንዲገለጽ ያልፈለጉ ተማሪዎች ለአሜሪካ ድምፅ አስታውቀዋል። ባለፈው ሳምንት የአማራ ክልል ተማሪዎች በዩኒቨርሲቲው እየደረሰብን ነው ያሉትን ጥቃት በመቃወም ትምህርት ተቋርጦ የነበረ ሲሆን በሳምንቱ መጨረሻ ለዛሬ ማለትም ለሰኞ ግንቦት 12 ትምህርት ሊጀምሩ የዩኒቨርሲቲው ተማሪዎች ተስማምተው ነበር። ምሽቱን በተፈጸመው ጥቃት ዛሬ ትምህርት ሳይጀመር የቀረ ሲሆን ስለ ጉዳዩ የዩኒቨርሲቲው የውጭ ግንኙነትና ኮሚኒኬሽን ክፍል ኃላፊ ወይዘሪት መቅደስ ካሳሁን ስለ ጉዳዩ እያጣራን ነው ከማለት የዘለለ ሌላ ምንም መረጃ አልሰጡንም።
ቀደም ብዬ ባነበብኩት ዜና የአረና ፓርቲ አመራር አባልና አንድ ታዋቂ ግለሰብን ጨምሮ ተጠርጣሪዎች የተከሰሱበት ህገ መንግስትን በመጣስና ህዝብን ከመንግስት ለማጋጨት ግስቀሳ ጭምር በሚል መሆኑን ጠቅሶ ሙልጌታ አጽበሀ ተከታዩን አድርሶናል።
ዛሬ ለአራተኛ ጊዜ ኩሃ ክፍለ ከተማ ፍርድ ቤት የቀረቡ ተጠርጣሪዎቹ ፖሊስ ምርመራውን አጠናቆ አስፈላጊ ማስረጃም ይዞ ለአቃቢ ህግ ማቅረቡ ገልጿል። ያቀረባቸው ክስም ህገ መንግስትን መጣስ፣ ጸረ ህገ መንግስት እንቅስቃሴ ማድረግ፣ የሐሰት ወሬ ማሰራጨትና ህዝብና መንግስት ለማጋጨት ወጣቶች ማነሳሳት የሚሉ መሆናቸውን አቅርቧል። ተከሳሾች በበኩላቸው የዋስ መብት ጠይቋል። ችሎቱን ክርክሩን ሰምቶ እያንዳንዳቸው ተከሳሾች 20,000 ብር ዋስ ጠርተው በዋስ እንዲፈቱ ወስኗል። ተጠርጣሪዎቹ ከአንድ ወር በላይ በእስር የቆዩ ሲሆን የአርና ፓርቲ አመራር አመራር አባል አቶ ጽጋቡ ቆባዕና የመቀለ ዩኒቨርሲቲ አስተማሪ የሆኑት ነብዩ ሱሁል ሚካኤል ይገኙበታል። መምህር ነብዩ በማህበራዊ ሚዲያ በእንደርታ ህዝብ ላይ በደል እየደረሰ ነውና ይፈታ በማለት ሲጽፉ የነበሩ ናቸው። በዋስ መብት እንዲለቀቁ የተወሰነላቸው 11 ተጠርጣሪዎች ይህን ዘገባ እስከተጠናከረበት ጊዜ ከስር አልተፈቱም። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለ።
ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ማላዊ ውስጥ ነገ የአካባቢ ምክር ቤታዊና ፕሬዝደንታዊ ምርጫ ይካሄዳል። 7 ተመራጮች ለፕሬዝደንትነት እየተወዳደሩ ናቸው። ዋናው ውድድር ግን በፕሬዝደንት ፒተር ሙታሪካ፣ በምክትል ፕሬዝደንት ሳኡሎስ ክላኡስ ቺሊማና በዋናው የተቃዋሚ መሪ ላዛሩስ ቻክዌራ መካከል መሆኑን ከብላንታየር ማላዊ የተላከው የአሜሪካ ድምጽ ሬዲዮ ዘጋቢ የላሜክ ማሲና ዘገባ ይዘረዝራል። አሸናፊውን ለመተንበይ እንደሚከብድም የማሲና ዘገባ ገልጿል። አዳነች ፍሳዬ ታቀርባለች።
ማላዊ እንደ አውሮፓ አቆጣጠር በ1993 ዓ.ም የመድብለ ፓርቲ ፖለቲካ ከጀመረችበት ጊዜ አንስቶ እጅግ ኃይለኛ የተባለ ውድድር በሚካሄድበት በአሁኑ ወቅት ተወዳዳሪዎቹ በሀገሪቱ እየተዘዋወሩ የምሮጥን ዘመቻቸውን ተያይዘውታል። የማላዊ ኮንግረስ ፓርቲ የተባለው ተቃዋሚ ድርጅት ከ25 ዓመታት የተቃውሞ ጊዜ ወደ ስልጣን ለመመለስ ቆርጦ መነሳቱ ታውቋል። አንዳንድ የድርጅቱ አባላት ለፕሬዝዳንትነት እየተወዳደሩ ያሉት መሪው ላዛሩስ ቻክዌራን ጨምሮ የወቅቱ አስተዳደር በዘመድ ወዳጅ መጠቃቀም የተበከለ ነው ይላሉ። መንግስት ግን ያስተባብላል።
በአሁኑ ወቅት መላ ሀገሪቱን ሊያስተባብር የሚችል ሰዎችን በዝንድና፣ በወዳጅነት፣ በዘርና በቀጠና መሰረት መቅጠርን ሊያቆም የሚችል መሪ እኔው ቻኩዌራ ብቻ ነኝ።
የተባበረው የትራንስፎርሜሽን ንቅናቄ መሪ የሆኑት ምክትል ፕሬዚደንት ሳውሎስ ቺሊማ ከገዢው ፓርቲ ለመውጣት ያስገደደኝ ሙስና ነው ይላሉ። ገዢው ፓርቲ የምርጫ ውጤቶችን ለማጭበርበር አቅዷል በማለት በተደጋጋሚ ሲከሱ ቆይቷል። አሁን ግን የድምፁ አሰጣጥ ሂደት አስተማማኝ ነው ብለዋል።
ይህን ምርጫ የሚያጭበረብር ሰው አይኖርም። ለመምረጥ የተመዘገቡት ሁሉ ድምፅ ሊሰጡ ይገባል። አገሪቱ እንድታድግ ከፈለጋችሁ የተባበረው የትራንስፎርሜሽን ንቅናቄን ምረጡ። በአስተዋይነትና ሳትሸማቀቁ ድምፃችሁን ስጡ።
ፕሬዚደንት ሙታሪካ በበኩላቸው ለሁለተኛ የአምስት ዓመታት የእርሰ ብሔርነት ጊዜ ከተመረጥኩኝ ሀገሪቱ እንድታድግ መስራቱን እቀጥላለሁ ብለዋል።
እስካሁን ባለው ጊዜ በተለያዩ ቦታዎች 94 ድልድዮች ሰርተናል። በአገሪቱ ታሪክ እንዲህ አይነት ነገር ተሰርቶ አያውቅም። እኛ ግን እያደረግነው ነው። ስለሆነም በልማት ስራችን እንቀጥላለን።
የፖለቲካ ተንታኞች በነገው ምርጫ የሚያሸንፈውን ለመተንበይ አልቻሉም። የምርጫ ውጤት ከሀገሪቱ ህዝብ 80% በሚኖርበት ገጠሩ ክፍል ይወሰናል ይላሉ። 6.7 ሚሊዮን የሚሆኑ የሀገሪቱ ዜጎች ለመምረጥ ተመዝግበዋል። የምርጫ ውጤት ከአንድ ሳምንት በኋላ እንዲታወቅ ይጠበቃል።
የግብጽ የጸጥታ ኃይሎች ዛሬ ሰኞ ዋና ከተማዋ ካይሮ አቅራቢያ 12 ተጠርጣሪ ጽንፈኛ ታጣቂዎችን መግደላቸውን የሀገር ደህንነት ሚኒስቴር አስታወቀ። ሚኒስቴሩ ያወጣው መግለጫ ተጠርጣሪ ታጣቂዎቹ ሐስም የሚባለው የሙስሊም ወንድማማችነት ቡድን ታጣቂ ክንፍ ጋር ግንኙነት ያላቸው እንደሆኑ ነው ያመለከተው። የጸጥታ ኃይሎች ተጠርጣሪዎቹን በከበቡበት ቦታ ፈንጂዎች፣ ጠመንጃዎችና ጥይቶች መገኘታቸውንም መግለጫው አክሎ አስታውቋል። የጸጥታ ኃይሎቹ የዛሬውን እርምጃ የወሰዱት ከፒራሚዶች ከጊዛ ፒራሚዶች አቅራቢያ ጎብኚዎችን አሳፍሮ ይጓዝ የነበረ አውቶቡስ መንገድ ዳር የተቀበረ ቦምብ ፈንድቶ 17 ሰዎች በቆሰሉ ተሳፋሪዎች በቆሰሉ በማግስቱ መሆኑ ነው። ለቦምቡ ጥቃት ኃላፊ ነኝ ያለ ወገን እስካሁን አልወጣም። የአገር አስተዳደር ሚኒስቴሩም ቢሆን በመግለጫው ዛሬ የተወሰደውን እርምጃ ከቦምብ ፍንዳታው ጋር አላያያዘውም።
የቀድሞ የደቡብ አፍሪካ ፕሬዚዳንት ጄኮብ ዙማ ዛሬ ፍርድ ቤት ውለዋል። ምክንያት በሙስና ወንጀል የተመሰረተባቸውን ክስ ለማሰረዝ እንደ አውሮፓውያን ዘመን አቆጣጠር በ1990ዎቹ ዓመታት በተደረገው የጦር መሳሪያ ግዢ ጉዳይ በተያያዘ የተመሰረቱባቸው ክሶች ከ10 ዓመታት በፊት ዙማ ፕሬዚዳንት ከመሆናቸው ጥቂት ቀደም ብሎ ተሰርዘውላቸዋል። ከ3 ዓመታት በፊት በ2016 ዓ ም 16ቱ ክሶች እንደገና እንዲቀሰቀሱ የተደረገው በፖለቲካ የተነሳሳ ነው ሲሉ ዙማ ሙግት አንስተዋል። በማጭበርበር በህገወጥ መንገድ የተገኘ ገንዘብ በህጋዊ ሽፋን መደበቅ፣ አስፈራርቶ ገንዘብ ወይም ንብረት መቀበል የመሳሰሉት ክሶች ይገኙባቸዋል። ዙማ ሀገራቸው ከአውሮፓ መሳሪያ ስትገዛ ጉቦ ተቀብለዋል በሚልም ተወንጅለዋል። የፈረንሳዩ ጦር መሳሪያ ሻጭ ኩባንያም ተመሳሳይ ክስ ተመስርቶበታል። ዙማ በወቅቱ ምክትል ፕሬዚዳንት ነበሩ።
የኢራን የውጭ ጉዳይ ሚኒስትር ጃቫድ ዛሪፍ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከዛቻ ይልቅ ማክበርን ቢሞክሩት ይሻላል ሲሉ መናገራቸው ተሰማ። የውጭ ጉዳይ ሚኒስትሩ ይህን ያሉት ሚስተር ትራምፕ ትናንትና በትዊተር ኢራን ከዩናይትድ ስቴትስ ጋር መዋጋት ከፈለገች በይፋ አለቀላት ማለት ነው፣ ከእንግዲህ ወዲያ ዩናይትድ ስቴትስ ላይ እንዳትዝት ብለው በትዊተር ላወጡት ጽሑፍ በሰጡት ምላሽ ነው። የውጭ ጉዳይ ሚኒስትሩ አስከትለው ትራምፕ የብሔራዊ ጸጥታ አማካሪያቸው ጆን ቦልተን፣ የእስራኤል ጠቅላይ ሚኒስትር ቤንጃሚን ነተንያሁን ጨምሮ ግፊት በሚያደርጉባቸው አካላት ተጽዕኖ ሌሎች ወራሪዎች ያልተሳካላቸውን ነገር ሊፈጽሙ ነው እየሞከሩ ያሉት ማለታቸው ተጠቅሷል። በመጨረሻ ግዙፉ የዩናይትድ ስቴትስ የኢንተርኔት ኩባንያ ጉግል የቻይና ዋዌ ኩባንያ የአንድሮይድ የኮምፒውተር ስራ ስርዓቴ ውስጥ እንዳይገባ መከልከሌ ነው ሲል አስታወቀ። ለሰዓቱ ያለን ዜና በዚሁ ያበቃል።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
ቆንጂት ታዬ ነን።
በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል ዝግጅታችን። ወደ ቀዳሚው የዕለቱ አቢር እስከ መሸጋገራችን በፊት ቆየት ብለው ከሚሰሙት ድምጾች አንዱ እናሰማለን። 4000 የሚሆኑ የ194 አገሮች ልዑካን የተገኙበት የዓለም የጤና ጉባኤ ጄኔቫ ላይ ዛሬ ተጀመረ።
Strong primary healthcare is the front line in defending the right to health.
ጠንካራ የሆነ መሰረታዊ የጤና አገልግሎት የጾታና የስነ ተዋልዶ መብቶችን ጨምሮ የጤና መብትን ለመጠበቅና ከአደጋ ለመከላከልም በግንባር መስመር ላይ የሚቆም ነው።
የዓለም የጤና ድርጅት ዲሬክተር ዶክተር ቴዎድሮስ አድሃኖምን ድምጽን የሰማ ነው። በጉባኤው መክፈቻ ስነ ስርዓት ላይ ከተናገሩት የተቀነጨበ ነው። ሙሉ ዘገባው በሁለተኛው አጋማሽ በሳምንታዊው የጤና ፕሮግራም ይቀርባል።
አሁን ወደ ዕለቱ አቢይ ርዕስ።
ትናንትና ገበታ ለሸገር በሚል የተጠራው ገቢው አዲስ አበባን ለማስዋብ የሚውል የራት ዝግጅት በአጼ ምኒልክ እልፍኝ ውስጥ ተከናውኗል። የራቱ ታዳሚዎች በታሪካዊው ስነ ስርዓት ላይ ለመታደም እያንዳንዳቸው 5,000,000 ብር ከፍለዋል። በዚህ ዝግጅት ላይ ታዳሚ ከነበሩትና ከዓመታት በኋላ ለመጀመሪያ ጊዜ እንደ አዲስ ግብር የተበላበትን የምኒልክ እልፍኝ ለታዳሚያኑ ሲያስጎበኙ የነበሩት የኪነ ህንጻ ባለሙያው ዮሐንስ መኮንን የዝግጅቱን ድባብና በሳቸው ምልከታ ፋይዳ ያሉትን አካፍለውናል።
የአጼ ምኒልክ እልፍኝ ከዓመታት በኋላ የተመረጡ ታዳሚያንን እራት አብልቷል። ከዕለቱ የእልፍኝ አስተናባሪ ጠቅላይ ሚኒስትር አብይ አህመድ ጋር ያመሹት ማዕድ የቆረሱት ግለሰቦችና የተቋማት ተወካዮች በነፍስ ወከፍ 5,000,000 ብር ከፍለዋል። ይህን ያክል ብር የወጣበት ራት ምን አዲስ ነገር ተስተናገደበት ብለን መጠየቅ አይቀሬ ነው። ታዳሚያኑን ሲያስተናግዱ ያረፉበትን እልፍኝ ታሪካዊ እርባና በዕለቱ ሲያስጎበኙ ላመሹት የሥነ ሕንፃና ንድፍ ባለሙያው ዮሐንስ መኮንን በግብር መልክ ከቀረበው ይልቅ ዝግጅቱ የሰነቀው ቁም ነገርና ታሪካዊ ጠቀሜታ ይጎላል።
በዚህ የገንዘብ መጠን የሚደረግ የተለየ ግብዣ ኑሮ አይደለም። እንደሱም አይደለም የሆነው። ዋናው ሁሉም የተጋሩት ሸገር ማስዋብ የሚባለውን ሀሳብ ተጋርተው ጠቅላይ ሚኒስትሩ ሀሳብ አመንጭነት ለአዲስ አበባን የዘመናዊ ከተማ ለኑሮ ለስራ ምቹ የሆነች ለነዋሪዎቿና ለማህበራዊ አገልግሎቶቿ ምቹ የሆነች ከተማ ለመፍጠር ጠቅላይ ሚኒስትሩ ያቀረቡትን ሀሳብ በመጋራት ነው። የተለየ ነገር ተደርጎላቸዋል ማለት አይደለም። ስለዚህ ታሪካዊ የሆነው ቤተ መንግስቱ ለህዝብ ክፍት ሲሆን በብዙ ሁኔታ ለመጀመሪያ ጊዜ የተደረገ እድል በመሆኑ እዚህ ላይ መሳተፋቸው፣ ከዛም በላይ መቼም ከመቶ ምናምን ዓመት ዳግማዊ አጼ ምኒልክ ግብር ያበሉበት በነበረው አዳራሽ ከአንድ የሀገር መሪ ጋራ ሀሳቡን ተጋርተው ህልማቸውን ተጋርተው አንድ ላይ ይህንን ማዕድ መካፈላቸው ታሪካዊ ስለሆነ ይህንን እንደ ታሪክ መቁጠር ነው እንጂ እንደ ቁሳዊ ግምት መስጠት ሊከብድ ይመስለኛል።
ከወራት በፊት ጠቅላይ ሚኒስትር አብይ አህመድ አዲስ አበባን ያስውባል፣ ለአኗኗር ምቹ፣ ለእይታ ማራኪ ያደርጋታል ያሉትን እቅድ ይፋ ማድረጋቸው ይታወሳል። እቅዱ ከእንጦጦ እስከ አቃቂ የሚደርስ 56 ኪሎ ሜትር ርዝመት ያለው የወንዝ ዳር ልማትና ማስዋብ ሥራ በሦስት ዓመታት ውስጥ እንደሚሠራ ያትታል። ወደ 1 ቢሊዮን የአሜሪካን ዶላር የሚጠጋ ገንዘብም ይፈልጋል። ገበታ ለሸገር የተሰኘው ልዩ የራት ምሽት ዓላማው ይህንን እቅድ በገንዘብ ማገዝ ነው። የሥነ ሕንፃና ንድፍ ባለሙያው ዮሐንስ መኮንን የትናንቱ ምሽት ኢትዮጵያን የሌሎችን እጅ ሳይጠብቁ ትልልቅ እቅዶችን ለማስፈጸም ያላቸውን ፍላጎት የሚያሳይ ምልክት አድርገው ይቆጥሩታል።
ብዙ ጊዜ ለሀገር፣ ለአንድ ከተማ ነዋሪዎች፣ ለሕዝብ የሚጠቅሙ የተለያዩ ፕሮጀክቶች በተለያዩ ሀገሮች፣ በተለያዩ መንግስታት፣ በተለያዩ ዘመን ባሉ መሪዎች ሊነሳ ይችላል። እንደኛ ሀገር አድራጊ ለማድረግ በመስጠርጠር ላይ ባሉ ሀገሮች የተለመደው ከውጭ መንግስታት የሚገኝ ከውጭ ለጋሾች በሚገኝ ድጋፍ የልማት ፕሮጀክቶች ሲሰሩ ብዙ ጊዜ እናውቃለን። ላለፉት ብዙ ዓመታት ይሄ ሲሰራ እናውቃለን። አንዳንድ አጥኚዎች፣ ማህበራዊ ሳይንስ አጥኚዎች ሀሳብ እንደሚሰጡበት እንደውም ማህበረሰቡ ላይ የጠባቂነት ስነ ልቦና ያሳድራል። ሁሉ ጊዜ የሆነ አካል መጥቶ እንዲሰራው የመጠበቅ ልምድ ነው እንጂ እንደው ሀገሩንም ማህበረሰቡንም ለመለወጥ ብዙ አይጠቅምም የሚል ትችት ይቀርባል። እኔም በተወሰነ መልኩ እጋራለሁ። ይሄኛው ከዛ የሚለየው የማህበረሰቡ ቀጥታ ተሳታፊነት ለከተማዬ፣ ለሀገሬ ተቆርቁሬ የሚል መንፈስ የሚያመጣ ስለሆነ፣ እርግጥ ቀላል ብርም አይደለም። እዚህ አይነት አዳጊ ሀገር ውስጥ ኖሮ ይህን ያህል ብር ማዋጣት ትልቅ ኮሚትመንት።
ከገንዘብ ማሰባሰቡ እቅድ ወዲያ ዝግጅቱ የተከናወነበት መልክና ይዘት ወትሮ የነበረውን የሀገር መሪዎችና ሕዝብ በርቁ የመተያየት በባላንጣነት የመጠባበቅ ግንኙነትን በተወሰነ መልኩ የቀየረ ሆኖ እንደተሰማቸውም ነግረውናል። በትናንቱ ምሽት ስነ ስርዓት ከሀገር ውስጥና የውጭ ሀገራት መንግስታትና ተቋማትን የወከሉ ግለሰቦች መገኘታቸው ተሰምተዋል። ምን ያክል ገንዘብ ተሰበሰበ የሚለውን ጨምሮ ሌሎች ተያያዥ ጥያቄዎችን ለማቅረብ በማሰብ የጠቅላይ ሚኒስትር ቢሮ ፕሬስ ሴክሬታሪያት ለሆኑት ብለኔ ስዩም ስልክ መተን ነበረ። መልሰን መደወል የምንችልበትን ሰዓት ከነገሩም በኋላ ባሉት ሰዓት ብንደውልም ስልካቸው ሳይነሳልን ቀርተዋል። መልሳቸውን በተሳካልን ጊዜ እናሰማቸዋለን።
ሀብታሙ ስዩም ነው የቀደመውን ዘገባ ያደረሰን። ሀብታሙ እናመሰግናለን። በሌላ ተያያዥ ዜና ጠቅላይ ሚኒስትር አብይ አህመድ የተሳተፉበት ሁለተኛው አገር አቀፍ የጽዳት ዘመቻ ትናንት በአዲስ አበባ ተካሂዷል። በጽዳት ዘመቻው ዘረኝነትን እጠየፋለሁ፣ አብሮነትን አከብራለሁ፣ ከተማዬንም አጸዳለሁ የሚሉና ሌሎችም መፈክሮች መታየታቸውን ጠቅሳለች። ዘመቻው በተለያዩ የአገሪቱ አካባቢዎችም ተካሂደዋል ትለናለች። ፀሐይ ዳምጠው ተከታዩን።
በአዲስ አበባ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ፣ የኦሮሚያ ብሔራዊ ክልላዊ መንግስት ምክትል ርዕሰ መስተዳድር አቶ ሽመልስ አብዲሳ እና የአዲስ አበባ ምክትል ከንቲባ ኢንጂነር ታከለ ኡማ ከከተማው ነዋሪዎች ጋር በመሆን በተለያዩ አካባቢዎች በጽዳት ዘመቻው ላይ ተሳትፈዋል። በጽዳት ዘመቻው በሁሉም የከተማው አካባቢዎች የሚገኙ የህብረተሰብ ክፍሎችም ተሳታፊ ሆነዋል። ነዋሪዎች በጽዳት ዘመቻው ዘረኝነትን እጠየፋለሁ፣ አብሮነትን አከብራለሁ፣ ከተማዬን አጸዳለሁ እና ሌሎች መፈክሮችን በመያዝ ነው የተሳተፉት። የአዲስ አበባ ምክትል ከንቲባ ኢንጂነር ታከለ ኡማ ነዋሪዎች አዲስ አበባዊነትን አስተሳሰብና ጽዳት መሆኑን በተግባር አሳይተውናል በማለት ምስጋና አቅርበዋል።
ገባትን ጽዳት ስላደረጋችሁ፣ በተለይ ወጣቶች ከተማን ማጽዳት ባህል እናደርጋለን፣ በእያንዳንዱ ወር ከተማችን እናጸዳለን። የከተማ ነዋሪ የተሻለ ከተማ ይፈልጋል፣ ንጹህ አየር ይፈልጋል። ትልልቅ ፕሮጀክቶችን ጀምረናል። ከዛ ባሻገር ግን በየወሩ ከተማችን እያጸዳን፣ ሰፈራችን እያጸዳን ንጹህ አእምሮ፣ ንጹህ ሰፈር፣ ንጹህ ቤት ውስጥ እንድንኖር ከተማችን ደግሞ ስሟም አዲስ አበባ ነው። ስለዚህ እንደ ስሟ አበባ እንዲትሆን ሁላችን ሌት ተቀን መስራት አለብን።
የጽዳት ዘመቻ ተሳታፊዎችም በሰጡት አስተያየት ቀድሞውኑ ቆሻሻ መንገድ ላይ መጣል አግባብ አይደለም፣ ለከተማ ውበት ዘብ መቆብ አለብን ብሏል።
መሆን የነበረበት እንደዚህ በጋራ ወጥ እንደማጽዳታችን በጋራ ደግሞ ቆሻሻ ላለመጣል ማሰብ ነው የነበረብን። ያው ራሳችን የምንጥለው ነው ራሳችን ነው የምናጸደው። ስለዚህ አጸዳዱ ሁሉም ትልቅ ሰዎች ጋር ወጣቱም ጋር ምን አይነት ታዩ ስሜት ደስ ይላል። ለከተማችን እንደዚህ መተባበራችን ግን ያው ቀጣዩ ነገር ቀጣይ ላለመጣል መወሰን ያለብን
ያው ሁሉም ሰው በተለይ መንገድ ላይ በተለይ ሲሄድ በጣም የማስተውለው ነገር አሁን ባስ መውረጃዎች አካባቢ ሁሉም ሰው ትኬቱን ሲወርድ መንገድ ላይ ጥሎት ነው የሚሄደው። ማንኛውንም አይነት መንገድ ላይ የሚጠቀሙትን ነገሮች እዛው መንገድ ላይ ጥሏቸው ነው የሚሄዱት እና በትንሽ ደቂቃ ውስጥ 12 ሰዓት ምናምን ተጸርቶ አንድ ሰዓት ላይ በጣም ይቆሻል ከተማው እና ሰው ይህንን ነገር ቢያስብበት እና ጥንቃቄ ቢያደርግ ከተማችን የኛ ናት።
አካባቢው ሲጸዳ የሰው ልጅ ይደሰታል፣ ጤናማ ህብረተሰብም ይፈጠራል። በዚህም የተለያዩ አመለካከቶች ያላቸው በቀላሉ ወደ አንድ ማምጣት ያስችላል። በመሆኑ እንደዚህ አይነት ነገሮች ማጠናከር ይገባል ሲሉም ተናግረዋል የጽዳት ዘመቻ ተሳታፊዎች። ለአሜሪካ ድምጽ ራዲዮ ፀሐይ ዳምጦ ነኝ ከአዲስ አበባ።
ፀሐይ ዳምጠውን ለዘገባዋ እናመሰግናለን። የመጽሔት ክፍለ ጊዜ ዝግጅታችን ይቀጥላል። ከ30 በላይ የሚሆኑ የሲቪክ ማህበረሰብ ድርጅቶች ስብስብ በመጪው አገር አቀፍ ምርጫ በተለያዩ ዘርፎች ለማገዝ የታለመ አንድ አስተባባሪ ኮሚቴ አቋቋመ። በኢትዮጵያ የሚካሄደው ብሔራዊ ምርጫ ነጻ፣ ፍትሐዊና ሰላማዊ ሆኖ እንዲጠናቀቅ የበኩሉን እንደሚያደርግም ቡድኑ አመልክቷል። መለስካቸው አምሃ ዝርዝሩን ይዟል።
በኢትዮጵያ የአውሮፓ ልዑክ ድጋፍ አማካይነት ከ30 በላይ የሚሆኑ የሲቪክ ማህበረሰብ ድርጅቶች ስብስብ ዛሬ አውደ ጥናት አካሂዷል። በአውደ ጥናቱ ከአውሮፓ የምርጫ ድጋፍ ማዕከል የመጡ ሁለት ባለሙያዎች የተለያዩ የምርጫ ተመክሮችን ለስብሰባው አቅርበዋል። ይህንንና ከዚህ ቀደም ሲል የተካሄደውን የስብስቡን ጉባኤ ውጤቶች መሠረት በማድረግ የሲቪክ ማኅበረሰቡ ድርጅቶች ስብስብ በመጪው ዓመት በኢትዮጵያ እንደሚካሄድ በሚጠበቀው አገር አቀፍ ምርጫ በተለያዩ ሂደቶቹ ላይ ድጋፍ ለመስጠት የሚያስችል አንድ አስተባባሪ ኮሚቴ መርጧል። በስብስቡ ውስጥ ከሚገኙት የአንዱ ማለትም የኮንሰርቲየም ኦፍ ክርስቲያን ሪሊፍ ኤንድ ዴቨሎፕመንት አሶሲዬሽን ቀደም ሲል የክርስቲያን በጎ አድራጎት ድርጅት ተብሎ ይታወቅ የነበረው ዋና ዲሬክተር ዶክተር ንጉሱ ለገሰ ዓላማውን ለቪኦኤ ገልጸው ነበረ።
እንግዲህ ዋና ዓላማው ምንድን ነው? ሲቪክ ማህበረሰቡ ተሰባስቦ ህዝባችንንም በማወያየት ራሱን በመማር ህዝባችንን በማስተማር ለምርጫ ማዘጋጀት ነው። ይህ ዋናው ትልቁ ዓላማ እና ሲሲአርዴ አንድ ራሱን የቻለ አካል ነው። ግን ዋናው የተፈለገው ምንድን ነው? አገሪቷን መሸፈን አንችልም። እኛ ወደ 400 የሚሆኑ አባላት አሉን። ከ400 በላይ እኛ ብቻችን በቂ አይደለንም። ብዙ ቦታ ላይ ሽፋን ብናደረግም ትልቁ እንደው ሰፋ ያለ ብሮድ ቤዝድ የሆነ የቤተ እምነቶችም ኮሚኒቲ ቤዝድ ኦርጋናይዜሽን ኤንጂኦዎችም ሁሉም ሲቪል ሶሳይቲም ያለበት ፕሮፌሽናል ቦዲስም ያለበት ቢሆንም ስቲል ሰፋ ያለ ቢሆንም በሀገር ውስጥ ትልቁም ቢሆንም ሌሎችንም ጨምረን ነው አብረን መስራት ያለብን ሁሉንም ስለማንሸፍን በሚል ይሄ ዛሬ የተቋቋመው ኮኦርዲኔቲንግ ኮሚቴው ይህን ለመስራት ጥሩ እድል የሚከፍት ነው።
አስተባባሪ ኮሚቴው በአጭር ጊዜና ረዘም ላለ ጊዜ ምን መስራት እንደሚጠበቅበትም ዶክተር ንጉሱ አስረድተዋል።
ራሱን ያደራጃል። የራሱ ተርምስ ኦፍ ሪፈረንስ መመሪያ ያዘጋጃል። በዛ ላይ ተመርኩዞ የተዘጋጁ ሶሳይቲ ፈንድ በኩል ከአውሮፓ ህብረት የተዘጋጁ የትምህርት አሰጣጦች አሉ። እነዛን ለህብረተሰቡ ወደታች የማውረድ እና ለየአባሎቹ ለየራሱ አባሎች የማስተማር የየራሱ አባላት የሆኑ ያን ከተረዱ እነሱ ደግሞ በስራ ማህበረሰባችንን የማስተማር ስራ እንዲሰራ ነው እንግዲህ ኮሚቴው የተቋቋመው እና ይሄ ኮሚቴ ገና አልተቋቋመም። የአስተባባሪ ኮሚቴው ነው ዛሬ የተቋቋመው።
በኢትዮጵያ የአውሮፓ ህብረት ልዑክ በመጪው ዓመት በኢትዮጵያ ይካሄዳል ተብሎ የሚጠበቀውን ምርጫ በብዙ መንገድ ለማገዝ እንደተነሳ በልዑኩ የመልካም አስተዳደር ጉዳዮች ኃላፊ ዳንኤላ ፎርቴ ይናገራሉ።
የአውሮፓ ህብረት ለ2020 የተያዘውን የኢትዮጵያ አገር አቀፍ ምርጫ በተለያዩ መንገዶች ለመደገፍ ወስኗል። በአንድ በኩል ከኢትዮጵያ ምርጫ ቦርድ ጋር በቅርበት እንሰራለን። በሌላ በኩል ደግሞ ከፖለቲካ ፓርቲዎች ጋር በቀጥታ የሚሰራ ስራ አለን። ሌላኛው ድጋፍ የዚህ የምርጫ ሂደት ዝግጅት ላይ የሲቪል ማህበረሰብ ድርጅቶች ሊያበረክቱ የሚችሉትን ድርሻ ማገዝ ነው።
ዳንኤል አክለው ለቪኦኤ እንደገለጹት በአውሮፓ ፓርላማ የሚሰየመው የአውሮፓ ህብረት የምርጫ ታዛቢ ልዑካን ቡድን የኢትዮጵያ ምርጫ ለመታዘብ ፍላጎት አለው። ይሁንና ይህ የሚሆነው የኢትዮጵያ መንግስት ሲጋብዝና የአውሮፓ ፓርላማ ሲፈቅድ ነው ሲሉ አስረድተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለቀደመው ዘገባው እናመሰግናለን። ተከታዩ ወደ ትግራይ ይወስድናል። በትግራይ ክልል ስብህድሪ የሲቪል ማህበረሰብ ተቋም በሚያካሄዳቸው ህዝባዊ ስብሰባዎች በታችኛው የመንግስት አካላት አባላቶች ላይ እንግልት ይደርሳል ሲል ከሰሰ። የተቋሙ ሊቀመንበር አቶ መሃሪ ዮሐንስ በክልተ አውላሎ ወረዳ ጽጌረዳ በተባለች ከተማ ሲቪል ማህበረሰቡ ባካሄደው ስብሰባ ላይ የተሳተፉ ነዋሪዎች ሀሳባቸውን በነጻነት ስለገለጹ ብቻ በመንግስት አካላት እንግልት እየተፈጸመ ባቸው ነው ያሉት። የክልተ አውላሎ ወረዳ አስተዳዳሪ ወይዘሮ ኪዳን ተስፋይ ስለ ጉዳዩ በስልክ ተጠይቀው ተፈጽሟል የተባለው ጥቃት ከእውነት የራቀ ነው ሲሉ አስተባብለዋል። በድምጽ በዝርዝር ለማብራራት ግን ፈቃደኛ አለመሆናቸውን ጠቅሶ ሙልጌታ አጽባሃ ተከታዩን አድርሶናል።
ትግራይ ክልል ውስጥ የሚሰራ ሰብህድሪ የተባለ የሲቪል ማህበረሰብ ተቋም ከተመሰረተ ጀምሮ በተለያዩ የክልሉ አካባቢዎች በየጊዜው የሚያካሂደውን ህዝባዊ ስብሰባ ተከትሎ በተለያዩ አካባቢዎች በታችኛው የመንግስት አመራሮች እንግልትና ዛቻዎች ደርሶብናል በማለት የተቋሙ ሊቀመንበር ተናገሩ። የተለያዩ አካላት ተላላኪዎች በማለትም ስማችን ያጠፋሉ ሲሉ የሰብህድሪ ሊቀመንበር አቶ መሐሪ ዮሐንስ ገልጸዋል። እስካሁን የሚደርስብን ችግሮች የተቋቋመን ቢሆንም ከቅርብ ጊዜያት ወዲህ ግን እየተባባሰ ነው ያሉት አቶ መሐሪም በተለይ በክልተ አውላሎ ወረዳ ጽግሬዳ በተባለች ከተማ በተካሄደው ስብሰባ የተሳተፉ ነዋሪዎች ሀሳባቸውን በነጻነት ስለገለጹ በመንግስት አካላት እየተንገላቱ ናቸው ብለዋል።
ህዝቡ በነጻነት መብቱን ተናግሮ እኛ ደግሞ ማንም አያፍናቸው። ምክንያቱም ማንም ሰው በዚህ ዘመን በአንደኛ ክፍለ ዘመን ተረግጦ ታፍኖ አይገዛም አይደለም። ስንት ለዚህ ስርዓት ስንት መስዋዕትነት የከፈለ ህዝብ በነጻነት ተናግረው ሲያበቁ እኛ ከመጣን በኋላ ጠላት ስብሰባ ላይ ተገኛችሁ፣ ብር ተሰጥቷችኋል፣ የምንድናቸው እየተባለ ስማችን ይጠፋል። የማውቀው ስብሰባ ላይ የተናገረ ሰው ዴሞክራሲ እያሰፈነ ሊሸለም ነው የሚገባው። እነዚህ ግን ሄደው አስፈራሯቸው፣ ፊዚካል አታክ የደረሳቸዋሉ፣ ውሸት ምስክርነት የታሰሩ የራሳቸው አባላትም የነበሩ በእምነታቸው ስለጸኑ የህዝብ ጥያቄ መሰማት አለበት የሚለውን ጥያቄ ወጥሮ ስለያዙ ከስልጣናቸው እንዲወርዱ በህዝብ ሳይሆን በካቢኔ ትእዛዝ በወረዳ ክልተ አውላሎ ካቢኔ ትእዛዝ ከስልጣን እንዲወርዱ ተደርጓል። መልሶም ሶስት አራት የተሰዉ ወንድሞች ያሏቸው ምልሾች ትጥቅህን አውርድ፣ ለምን ሰብህድር የጠራው ስብሰባ ላይ ስለተገኘ ሀሳቡን ስለገለጸ ጥያቄ ስላለው የህዝቡን ጥያቄ ታፍኖ ህዝቡ በቃ ድምጻችን ይሰማ ብሎ እንትን ስላለ በዚህ ምክንያት እየተንገላታ
ይህ አይነት አካሄድ ለቀጣይ የዲሞክራሲ ሂደት የሚያደናቅፍ በመሆኑ በአስቸኳይ መታረም አለበት ያሉት ሊቀመንበሩ ህዝብ የሚፈልገውን ስራ ከመስራት ይልቅ በአሁኑ ጊዜ ያለውን ፖለቲካ ችግር በመጠቀም ህዝብ ፍርሃት ውስጥ እንዲገባ የሚጥሩ አመራሮች አሉ ብለዋል።
እንደ ድርጅት አንወስዶም፣ ድርጅቱ ይሄ ችግር አለ ብሎ አይደንቲፋይ ያደርገዋል። እንደ መንግስትም አንወስዶም። መንግስት ምን ስራውን ያውቃል፣ ፍቃድ ሰጥቶናል፣ ይከታተላል ምን እንደምናደርግ። እኛ በምንሰራቸው በዲሞክራሲ በፍትህና የበላይነት በምንሰራው ስራ ደስተኛ ያልሆነ አካል ግን አለ። ይሄ ደግሞ ተጠያቂነትና ግልጽነት እንዳይፈጠር የሚፈልግ ኃይል ነው። ይሄ የጸረ ዲሞክራት ኃይል የምንለው ነው። የራሱን ችግር ለመደበቅ በአሁን ያለውን የሀገሪቱ ፖለቲካዊ ሁኔታ በመመዝመዝ ህዝብ ተው ሲል ችግር አለ ሲል ጠላት ነው ብሎ እያስፈራራ እያሸማቀቀ ለመኖር የሚፈልግ አስተዳዳሪዎች እነዚህ ናቸው እያስቸገሩን ያሉን ነው። እነዚህ ደግሞ በግላቸው እየሄድ ነው ብለን አናምንም። ህወሀት እንደ ህወሀት ይህን አይነት ጸረ ዲሞክራሲ አፋኝ አካሄድ ይደግፋል ብለን አናምንም። ህወሀት ውስጥ ግን የተሰገሰገ ኃይል አለ፣ ጨለምተኛ ኃይል፣ የነበረውን የከሰረውን መንገድ ማስቀጠል የሚፈልግ ኃይል አለ። እነዚህ እስከታች ወርደው በተለይ ደግሞ ታችኛው አስተዳደር የራሱ ኢንተረስ ስላለው የሰራውን መጥፎ የአስተዳደር ብልሽት እሱ እንዳይጋለጥ ስለሚፈልግ ጫና እያሳደሩብን ነው።
በክልተ አውላሎ ወረዳ ችግር ገጥሟቸዋል ከተባሉ ሰዎች አርአያ ሐድሽ የተባለ ሰው ሰብህድሪ ባዘጋጀው ስብሰባ ተገኝቶ የአካባቢውን ችግሮች በማጋለጡ መታሰሩና አሁን ደግሞ ከተፈታ በኋላ ዛቻዎች እየደረሰበት መሆኑ ገልጸዋል።
የወረዳውና የፖሊሱን የጸጥታ ጉዳይን ብዙ ግምገማ ስላካሄድኩኝ ማለት ነው የቁማር ካርታ ወደ ፖሊስ ጣቢያ አስገብተሃል በሚል ሰበብ አርብ ምሽት እስከ ሰኞ ድረስ እዛው ቆይቼ ሰኞ ደግሞ እመን 200-300 አካባቢ ነው የሚቀጣው አምነህ ውጣ ምናምን ተብዬ እኔ ያደረኩበት ነገር ሲል አንተ አሳጥሮ አለኝ ኮማንዶሩ ማለት ነው አዛዡ። ከዛ እኔ ሞትቼ ከዛ ማህበረሰብ ቤት ፍርዱን ወደ ሸንጎውን ሄጄ እዛ በራሳቸው ምስክር ነጻ ወጣው ማለት ነው። ከዛ በኋላ ደግሞ ያላደረግኩትን የሰው በትርን ወደ ፌስቡክ ፖስት አድርገሃል እያሉ ደግሞ በሰው ፊት እያጨለሚ ነው። ሌሎች ጓደኞቻችን ደግሞ በስብሰባ ላይ አሰብስቦ ማለት ሰባቸው ይቅርታ ሰው እየተባሉ እየተቸገሩ ነው ያሉት።
የክልሉ ላዕሎ ወረዳ አስተዳዳሪ ወይዘሮ ኪዳን ተስፋይ ስለ ጉዳዩ በስልክ ጠይቀናቸው ተፈጽሟል የተባለው ጥቃት ከእውነትነት የራቀ ነው ብለዋል። በድምጽ በዝርዝር ለማብራራት ግን ፍቃደኛ አልሆኑም። ሰብሕድሪ በትግራይ ክልል ለህግ ልዕልና ፍትህና ዲሞክራሲ ለማስፈን በማለት ባለፈው ዓመት ሰኔ ወር የተቋቋመ የሲቪል ማህበረሰብ ተቋም ነው። ለአሜሪካ ድምጽ ሙልጌታ ጽብሀ መቀለ።
ሙልጌታ ጽብሀን ለዘገባው እናመሰግናለን። ወደ ድሬዳዋ ነው አሁን የምናመራው። ከድሬዳዋ የደረሰ ማለት ነው። በሶስት አወዛጋቢ ቀበሌዎች ምክንያት እሰጥ አገባ ውስጥ የገቡት የአፋርና ሶማሌ ክልል በቀበሌዎቹ ሰላም እንዲሰፍን ተባብረው ለመስራት መስማማታቸውን አስታውቀዋል። የሶማሌ ክልል ምክትል የኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ ሱሮ መሐመድ በተለይ ለቪኦኤ እንዳስታወቁት በቀበሌዎቹ ዕጣ ፈንታ ዘላቂ መፍትሄ በሚገኝበት ሁኔታ ዙሪያ ቀጣይ ውይይቶች እንደሚደረግ አስታውቀዋል። አዲስ ቸኮል ዝርዝሩን ይዟል።
ቁንዱፎ፣ ገርበዒሴና አደይቱ ወይም ገዳማይቱ በተባሉ መንገድ ዳር በሚገኙ ሶስት ቀበሌዎች ይገባኛል ውዝግብ ውስጥ የቆዩት የአፋርና የሶማሌ ክልል መንግስታት በቀበሌዎቹ ከደም አፋሳሽ ድርጊት ለመቆጠብ ተስማምተዋል። ባለፈው ቅዳሜ የሐረሪ ክልል መንግስት ለሁለቱ ክልል ፕሬዚዳንቶች፣ ከፍተኛ አመራሮችና የጎሳ መሪዎች ባደረገው የጾም መፍቻ ወይም አፍጥር ግብዣ የተገኙት የሁለቱ ክልል መሪዎች ስለደረሱበት ስምምነት የሶማሌ ክልል ምክትል ቢሮ ኃላፊ አቶ ሱሮ መሐመድ እንዲህ ብለዋል።
በዛ አካባቢ የተከሰተው ችግር በአስቸኳይ እንዲቆም፣ ፋዘር የሰው ህይወት እንዳይጠፋ፣ መፈናቀል እንዲቆም እና እዛ አካባቢ ላይ ወደ ጦርነት ሊገፋፋ የሚችል ማንኛውም እንቅስቃሴ እንዲቆም በሚል ስምምነት ላይ ተደርሷል። ዘላቂ መፍትሄ ነው የሚያስፈልገው። በዘላቂ መፍትሄው ላይ ውይይቶች ይደረጋሉ። ለጊዜው የተደረሰበት ምንም አይነት ችግር እንዳይፈጠር በሁለቱም ክልሎች በኩል እንዲታቀቡና በዛ አካባቢ ላይ የባሰ ችግር እንዳይፈጠር በዚሁ እንዲቆም በሚል ስምምነት ላይ ተደርሷል።
በአሁኑ ሰዓት ከሶስቱም ቀበሌዎች የሁለቱ ክልሎች ልዩ ኃይሎች ወጥተው አካባቢ በፌዴራል መከላከያ ሰራዊት ቁጥጥር ስር እንደሆነ አቶ ስሮ ጨምሮ አስታውቀዋል። ሶስቱ አወዛጋቢ ቀበሌዎች አብዛኛው ነዋሪያቸው ሶማሌ እንደሆነ ቢነገርም መሬቱ ግን የአፋር ታሪካዊ መሬት ነው በሚል በአፋር ክልል ስር እንዲተዳደሩ የቀድሞ የሶማሌ ክልል ፕሬዚዳንት የነበሩት አቶ አብዲ መሐመድ ኡመር ወይም አብዲሌ ከአራት ዓመት በፊት በ2007 ዓ.ም ተስማምተው ነበር። አዲሱ የሶማሌ ክልል ካቢኔ ግን ይህን ስምምነት ውድቅ እንዳደረገውና ሶስቱን አወዛጋቢ ቀበሌዎች የሶማሌ ክልል የጸጥታ ኃይሎች እንዲቆጣጠሩት ከሳምንታት በፊት ወስኖ ነበር። ለአሜሪካ ድምጽ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን እናመሰግናለን። አድማጮች የምትከታተሉት በ22 በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። የስቱዲዮ ሰዓታችን ከምሽቱ 3:32 መሆኑን ያመለክታል። ወደ ሁለተኛው አጋማሽ ልንዘልቅ ነው። አስተናጋጆቻችሁ አሉላ ከበደና
ቆንጂት ታዬ ነን። አብራችሁ እንድታመሹ በድጋሚ እንጋብዛለን።
ለዚህ ክፍል ቀዳሚ ያደረግነው ዘገባ ወደ ደቡብ ይወስደናል። ከምርጫ 1992 ዓ.ም እስከ 2007 ምርጫ ድረስ በግፍ ተገድለዋል የተባሉ የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ሰማዕታት በሀዲያ ዞን ሆሳና ከተማ ተዘከሩ ይላል። የኢትዮጵያ ሶሻል ዲሞክራት ፓርቲ ሊቀመንበር ፕሮፌሰር በየነ ጴጥሮስ በእነኚህ የምርጫ ዘመናት የተገደሉ ሰዎች ነጻና ዲሞክራሲያዊ ስርዓት እንዲሰፍን የታገሉ ሰማዕታት ናቸውም ብለዋል። የሰማዕታቱን መዘከር ወይም ሰማዕታቱን መዘከር የቻል ነው አሁን በመጣው ለውጥ ነው ሲሉም ተናግረዋል። በምርጫ ወቅት በሀዲያ ዞን የተገደሉ ታጋዮችን በየዓመቱ ግንቦት ወር በመጀመሪያ ሳምንት ለመዘከር የተወሰነ ሲሆን ተጎጂዎች ቤተሰቦቻቸው ታውሰው በመዋላቸው መደሰታቸውን ጨምሮ ገልጦ የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተከታዩን አድርሶናል።
በሀዲያ ዞን ሆሳና ከተማ የሚገኘው ባህላዊ አዳራሽ የተሰኘው መሰብሰብ አዳራሽ በወጣቶችና ምራቅ ዋጥ ባደረጉ ሰዎች ተሞልቷል። የመሰብሰባቸው ምስጢር ደግሞ ከ1992 ዓ.ም አንስቶ እስከ 2007 ዓ.ም ምርጫ ድረስ በዞኑ በግፍ ተገደሉ የተባሉ ሰማዕታትን መዘከር ነበር። አሁን ዝክሩ ተጀምሯል። በህሊና ጸሎት በፕሮግራሙ መሪ እድል የተሰጣቸው የኢትዮጵያ ሶሻል ዲሞክራት ፓርቲ ሊቀመንበር ፕሮፌሰር በየነ ጴጥሮስ ንግግር በማድረግ ላይ ናቸው። ፕሮፌሰሩ በግፍ የተገደሉ ታጋዮችን ስም በማንሳት በሚነጋገሩበት ወቅት ቤቱ ሌላ ድባብ ተጎናጸፈ። ያረጋኝ ከብረን ስም ጠቅሰው ከሳቸው ጋር ተገደሉ የተባሉ ሰዎችን ስም በዝርዝር ለጉባኤው አንስተው ጉባኤተኛው እንዲቆም ጠየቁ።
የመጨረሻ በሕይወት እስከ መገበር የታገለው አርበኛችን አረጋኝ ከበደ እና የእሱ ጓደኞች አንዴ ተነስተን ክብር ልንሰጣቸው ይገባል።
ይህኔ ከተሰብሳቢዎች ውስጥ አንድ ሴት ልጅ በኃይል ታነባለች።
አባቴ ያው ለህዝብ ብሎ ባደረገው ነገር ታሪኩ ሲወራ እንዳልሞተ ይሰማኛል። ግን በማጣቴ ያው አባቴን በማጣቴ በጣም ውስጥ ያዝናል። እነሱ ሞተው እንኳን ቢቀሩ ህዝቡ እንዳልተዋቸውና ዛሬም ድረስ ደግሞ ጋሽ በየነ ጴጥሮስ የእነሱን ስም እያነሱ በሚያወሩት ነገር በጣም ደስ ብሎኛል። እንደም እንዳልሞቱት ያልተሰምቶኛል።
የታፈረው ትባላለች። ከዝክሩ መልስ የስምንተኛ ክፍል ተማሪ መሆኗን ለቪኦኤ ተናግራለች። እናቷ እንዳባት መሆነ እንደናተው ነው እንደሚያሳድጓቸውና እንደምታስተምራቸው ገልጻለች። አባቷን በውላ ታውቃቸው። ከአባቷ ማግኘት የሚገባትን ፍቅር በልጅነቷ እንዳላጣጣመች የምትናገረው የታፈረው በወቅቱ የነበረው የኢትዮጵያ ፖለቲካ ምን ነበር ስትል ጠይቃለች። የአባቴ ፊት እንኳን ጠግቤ አላየሁም የምትለው የታፈረው ስሙ በሰማዕታት ዝክር ላይ በመነሳቱ ደስተኛ መሆኗም ትናገራለች። የታፈራው አባት አረጋኝ ከበደ በፖለቲካ ውስጥ በሚያደርጉት ትግል በ1997 ዓ.ም በጥይት ተመቶ መገደላቸው ነው የታፈራው እናት ወይዘሮ ቢዙነሽ ረዲና የሚናገሩት። ባላቸው ለራሳቸው የማያንሱ ጠንካራና ጎበዝ አርሶ አደር እንደነበሩ ገልጸው ነገር ግን ለህዝቦች ነጻነት መብት ሲታገሉ የዚህ ትውልድ ሰማዕት መሆናቸውን ተናግረዋል። ባላቸውን ከመግደላቸው አልፎ ንብረታቸውን መዘረፉንም ወይዘሮ ቢዙነሽ ተናግረዋል። አቶ ደሳለኝ ካሸቦ በ1992 ዓ.ም ምርጫ ወቅት እናታቸው በጥይት ተመቶ ሲሰቃዩ ቆይተው ግማሽ ሰውነታቸው ሽባ ወይም ከአገልግሎቱ ውጭ ሆኖ ከሰነበት በኋላ ሰሞኑን መሞታቸውን ተናግሯል። አሁንም በፖለቲካ አቋማቸው የተነሳ ጫና እንደሚደርስባቸው ነው አቶ ደሳለኝ የሚናገሩት። ሰማዕታትን በመዘከራቸው የተፈጠረባቸው ስሜትም እንዲህ ሲል ተናግሯል።
የሞቾችን ሁኔታ ሲያስበው እምባዬ እያነቀኝ ነው። ቅድም ዶክተር አጫሞ ሲናገር እምባዬ ነው እያፈሰስኩ ያለሁት። እርጃቦ ዋኖሬ በጥይት ተመተው ተሸክመን እዚህ ሆስፒታል አመጠን። ሆስፒታል የሚቀበል ሰው የለም። ምክር ቤት ልናስመዘግብ ብለን ስንመጣ እኛንና ሬሳውን ሁሉ ወደ ጣባ አሳደዱን።
አሁንም የኢትዮጵያ አንድነት ወደ ቀድሞ ቦታ እስኪመለስና አገሪቱ ዲሞክራሲ እስኪበለጽግባት ትግላቸውን አጠናክረው እንደሚቀጥሉ ተናግረዋል። የኢትዮጵያ ሶሻል ዲሞክራት ፓርቲ ሊቀመንበር ፕሮፌሰር በየነ ጴጥሮስ የፖለቲካ ትግል የጀመሩት በ1987 ዓ.ም መሆኑን ተናግረው ትግላቸውም የዲሞክራሲ ስርዓት ተከትሎ በምርጫ ለማሸነፍ እንደነበር ተናግሯል። ትግላቸው ከሀዲያ ይጀምር እንጂ ከምባታ፣ ሀላባ፣ ስልጠና ቀጠናውን ሙሉ ያካለለ ነበር። እስከ አርባ ምንጭ ድረስም ዘልቆ በወላይታ ሶዶም አባል መፍጠር ችሎ ነበር። ህብረት የሚባል ትልቅ የደቡብ ፓርቲ መመስረትም ችሏል። ግና በምርጫ መሳተፍ በጀመሩበት ማግስት በፓርቲያቸው አባላት ላይ ጥቃት የፈጸመባቸው እንደነበር አስታውሰው ቁጥራቸው በርካታ የሆኑ የፓርቲው አባላት በፖለቲካ አቋማቸው በጦር መሳሪያ ጭምር መገደላቸውን ተናግሯል። ብዙ መስዋዕትነት ከፍለናል ያሉት ሊቀመንበሩ እኛ የቅም በቀል ፖለቲካ እናራምድም፣ ግን ፍትህ አንድ ቀን እንደሚሰፍን እናምናለን ያሉትም በምርጫው የተሰዉ ሰማዕታትን መዘከር ይገባናል ያሉት ፕሮፌሰሩ ከ7 በላይ ታጋዮቻቸው መገደላቸውና ከ50 የሚበልጡ ታጋዮች አካል ጉዳተኛ መሆናቸውን ተናግሯል።
ህዝባችን ወደዚህ ፖለቲካ እንቅስቃሴ ሲገባ ለማሸነፍ ነው እንጂ ያለው ብለን ስም ለማስጠራት አይደለም የምለው። ለዚህ ሞት ሳይፈራ እስራት ሳይፈራ ቤተሰቤን ምን አደርጋለሁ እኔ በዚህ ትግል ውስጥ ቢወድቅ ምን ሆናሉ የምለው በታጋዩ ልጆቻችን በከቤራዎቹ መንፈስ ውስጥ ነበረ እንዴ? አልነበረም። ጉሮሮ ለጉሮሮ መተናነቅ አይደለም የነበረው? ስለዚህ ያ አይነት ያ ቆራጥነት መስዋዕትነት አስከፍሏል። በትግል ሂደት ውስጥ በየደረጃው የወደቁትን ዜጎቻችንን ታጋዮቻችንን ካላስታወስ ጉዳይ ነው ብሎ ይሄንን ለማስታወስ ዞር ለምን አይኖርም? ስለዚህ እኛ የትውልድ ዕዳ አለብን።
አሁን ከሀያ ዓመታት በፊት የጀመሩት ትግል ውሎ አድሮ ሁሉም የኢትዮጵያ አካባቢዎች ላይ መስፋፋቱና የፓርቲያቸው ትግል ፈርቀዳጅ መሆኑን አልፎ ተርፎም በተለያዩ የምርጫ ጣቢያዎች አሸንፈው የህዝብ ተወካዮች ምክር ቤት ወንበር ማግኘታቸውን በመድረኩ ላይ ጠቅሰዋል። ከአስተሳሰብና ከአመለካከት ጭሰኝነት ነጻ በመውጣት ለህዝብ የሚበጀውን የፖለቲካ መስመር ቀይሰ ህዝባችን የመምራት ብቃት አለን ያሉት ፕሮፌሰሩ ህዝብ የስልጣን ባለቤት ለማድረግ እንደሚሰሩም ተናግሯል። ለህዝብና ለአገሪቱ በእጅጉ የሚጠቅም ስትራቴጂና ፖሊሲ እንዳላቸውም ገልጸው በኢትዮጵያዊነት እንደማይደራደሩም አስረግጠው ተናግሯል። አሁንም ቢሆን ለህዝባዊ ለውጥ እንሰራለን ነው ያሉትም። በመድረኩ ላይ የ2007 ምርጫን ውጤት የኮነኑት ፕሮፌሰር በየነ ቀጣዩ ምርጫ እንዳይደረግ የተሟገቱ መሆናቸውን ገልጸው የሰማዕታትን አደራ ለመወጣት ቃል እንገባለን ብሏል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዱስ ሀዲያ ዞን ሆሳና።
ዮናታንን እናመሰግናለን። ወደ ምሽቱ መደበኛ ፕሮግራም ወደ ስፖርት ስናልፍ በሻንካዩ ዳይመንድ ሊግ 5000 ሜትር ሩጫ ውድድር ዮሚፍ ቀጀልቻ ማሸነፉን፣ በእግር ኳስ ደግሞ ፋሲል ከነማ የፕሪሚየር ሊጉን መሪነት መረከቡን እንመለከታለን። ግርማቸው ከበደ ሌሎች ዜናዎችንም ይዞ ቀርቧል። ስፖርት
በአትሌቲክስ አፍቃሪያን ዘንድ በጉጉት ሲጠበቅ በነበረው የሻንጋይ ዳይመንድ ሊግ የወንዶች 5000 ሜትር ውድድር ዮሚፍ ቀጀልቻ አሸንፏል። ውድድሩ ባለፈው ዓመት በ5000 ሜትር 3ቱን ፈጣን ሰዓቶች ያስመዘገቡትን ሰለሞን ባረጋ፣ ሃጎስ ገብረዮትና ዮሚፍ ቀጀልቻን ያፎካከረ ነው። ዮሚፍ መቀመጫውን ከኢትዮጵያ ወደ ዩናይትድ ስቴትስ በመቀየር በናይኪ ኦሬገን ፕሮጀክት ስር በቀድሞ የረጅም ርቀት ሯጭ አልቤርቶ ሳላዛር መሰልጠን ከጀመረ በኋላ ትልቅ መሻሻል እያሳየ ነው። የናይኪ ኦሬገን ፕሮጀክት ሞፋራህን ከመካከለኛ ሯጭነት ወደ ኦሊምፒክና የዓለም ሻምፒዮና ድርብ ሻምፒዮንነት የለወጠ ፕሮጀክት ነው ተብሎ ይታመናል። ዮሚፍ በዚህ ዓመት የአንድ ማይል ሬከርድን የሰበረ ሲሆን ለሻንጋዩ ዳይመንድ ሊግ ቅድሚያ ግምት ተሰጥቶን ነበር። ከአምስት ዓመት ወዲህ የ5000 ሜትርን ፈጣን ሰዓት ያስመዘገበው ሰለሞን ባረጋ ደግሞ ወደ ሻንጋይ የተጓዘው ከሁለት ሳምንት በፊት በኢትዮጵያ አትሌቲክስ ሻምፒዮና በ10000 ሜትር የወርቅ ሜዳሊያ አጥልቆ ነው። ሁለቱ አትሌቶች ከዚህ ቀደም እጅግ ከባድ ፉክክር በማድረግ የሚታወቁ ሲሆን በዓመቱ የዳይመንድ ሊግ የመጀመሪያው የ5000 ሜትር ውድድር ላይ በማሸነፍ የስነ ልቦና የበላይነቱን ለመውሰድ ተፋጠዋል። በውድድሩ እስከ መጨረሻዎቹ ዙሮች ድረስ 12 አትሌቶች እልህ አስጨራሽ ፉክክር ያደረጉ ሲሆን አንድ ዙር ሲቀር በትውልድ ኢትዮጵያዊ ባህሬናዊው ብርሃኑ በለው ዮሚፍ፣ ሰለሞንና ሃጎስ ተስፈንጥረው ወደፊት ወጥተዋል። 200 ሜትር ሲቀር ግን ዮሚፍ በድንገት ማርሽ በመቀየር አፈተለከ። ሰለሞን ተከተለው፣ ሆኖም ሊደርስበት አልቻለም። ዮሚፍ በ14 ደቂቃ 04 ሰከንድ 16 ማይክሮ ሰከንዶች የአመቱን ፈጣን ሰዓት በማስመዝገብ አሸንፏል። ከዚህ በፊት በተደጋጋሚ የሚተችበትን የአጨራረስ ፍጥነቱንም ማሻሻሉን አስመስክሯል። በመጨረሻዎቹ 20 ሜትሮች ፍጥነቱን መቀጠል ያልቻለውና ከኢትዮጵያ ሻምፒዮናው ድካም ያላገገመ የሚመስለው ሰለሞን ሁለተኛ ሲወጣ፣ ሃጎስ ደግሞ ሶስተኛ ሆኗል። ዮሚፍ ከድሉ በኋላ ለጋዜጠኞች በሰጠው ቃል በብቃቴ ተደንቄያለሁ፣ በሙሉ ውድድሩ ዘና የማለት ስሜት ተሰምቶኛል፣ በመጨረሻ የነበረኝ ጉልበትም በጣም ጥሩ ነበር፣ አሁን ከፍተኛ የራስ መተማመን ላይ ነኝ ብሏል። የሞሮኮዋ ራባቢ አራፊ ባሸነፈችበት የሴቶች 1500 ሜትር ደግሞ ኢትዮጵያውያኑ ጉዳፍ ጸጋይና ዳዊት ስዩም ሁለተኛና ሶስተኛ ወጥተዋል። በኢትዮጵያ ፕሪሚየር ሊግ ፋሲል ከነማ መሪነቱን ሲረከብ ሊጉን ሲመራ የነበረው መቀለ 70 እንደርታ በሜዳው ተሸንፏል። ላለፉት ሳምንታት ሊጉን ሲመራ የነበረው መቀለ በሁለተኛው ዙር ከሜዳው ውጪ ሲያሳይ የቆየውን ደካማ ብቃት በትግራይ ስቴዲየምም ደግሞታል። በሐዋሳ ከተማ በሜዳው 1-0 ተሸንፏል። ለሐዋሳ የማሸነፊያ አንጎል ያስቆጠረው መስፍን ታፈሰ ነው። ሽንፈቱ ለመቀሌ በሜዳው የውድድር ዘመኑ የመጀመሪያው ሽንፈት ሆኖ ተመዝግቧል። በሊጉ 25ኛ ሳምንት ጨዋታዎች ትልቁን ድል ያስመዘገበው ጎንደር ላይ ጅማ አባጅፋርን የገጠመው ፋሲል ከነማ ነው። ፋሲል ጅማን 6-1 ሲደቁስ አራቱን ጎሎች ያስቆጠረው በሊጉ ሁለተኛ ዙር ከተከላካይነት ወደ አጥቂነት የተቀየረው ሙጅብ ቃሲም ነው። ቀሪዎቹን ሁለት ጎሎች ኢዙ አዙካ አስቆጥሯል። ለፋሲል ሰባተኛ ተከታታይ ድሉ ሲሆን መቀለን በአንድ ነጥብ በመብለጥ የሊጉ አናት ላይ እንዲወጣ አስችሎታል። ሌላኛው ለዋንጫው የሚፎካከረው ሲዳማ ቡና ከሜዳ ውጭ አዲስ አበባ ላይ ኢትዮጵያ ቡናን በአዲስ ግደይና ሀብታሙ ገዛሀኝ ጎሎች 2-0 በመርታት እጅግ ወሳኝ 3 ነጥቦችን አግኝቷል። ሊጠናቀቅ 5 ጨዋታዎች በቀሩት ሊግ መሪዎቹ ፋሲል፣ መቀለና ሲዳማ ቡና የሚለያዩት በ3 ነጥብ ብቻ ሆኗል። በሌሎች የ25ኛ ሳምንት ጨዋታዎች ደደቢት ባህር ዳር ከተማን 5-2 ሲያሸንፍ ድሬዳዋ ከተማ አዳማ ከተማን 2-1 ረትቷል። ደቡብ ፖሊስ ከስሁል ሽረና መከላከያ ከቅዱስ ጊዮርጊስ 1-1 እንዲሁም ወልዋሎ አዲግራት ዩኒቨርሲቲ ከወላይታ ድቻ 0-0 አቻ ተለያይተዋል። ሊጉን ፋሲል በ49 ነጥብ ሲመራ መቀለና ሲዳማ ቡና በ48ና በ46 ነጥብ ይከተሉታል። ደደቢት፣ ደቡብ ፖሊስና ስሁል ሽረ ደግሞ ወራጅ ቀጠና ውስጥ ይገኛሉ። የመቀለው አማኑኤል ገብረ ሚካኤልና የሲዳማ ቡናው አዲስ ግደይ በ15-15 ጎሎች የከፍተኛ ጎል አስቆጣሪነቱን ይመራል። Thank you. በአፍሪካ እግር ኳስ ኮንፌዴሬሽን ካፍ የኮንፌዴሬሽን ዋንጫ የፍጻሜ ግጥሚያ የመጀመሪያ ጨዋታ የሞሮኮ በርካን የግብፁን ዛማሌክን አሸንፏል። ሁለቱ ቡድኖች ለኮንፌዴሬሽን ዋንጫ የፍጻሜ ግጥሚያ የደረሱት በርካን ሴፋክሴን በድምር ውጤት 3-2 እንዲሁም ዛማሌክ ኤቷል ደሳህልን በድምር ውጤት 1-0 በማሸነፍ ነው። በሞሮኮ የተደረገው የኮንፌዴሬሽን ዋንጫ የፍጻሜ ግጥሚያ የመጀመሪያ ጨዋታ እስከ 94ኛው ደቂቃ ድረስ ጎል አልታየበትም ነበር። ሆኖም የጨዋታው መጠናቀቂያ ፊሽካ ሲጠበቅ ኮጆ ፎዶ ላባ በፍጹም ቅጣት ምት ክልል ውስጥ ከቡድን አጋሩ ጋር 1-2 በመቀባበል ከገባ በኋላ ኳሷን በዛማሌጉ ግብ ጠባቂ ጭንቅላት በላይ በመላክ መረብ ላይ አሳርፏታል። በዚህም በርካን 1-0 ማሸነፍ ችሏል። ኮንፌዴሬሽን ዋንጫው የካፍ ሁለተኛው የክለቦች ውድድር ሲሆን የፍጻሜ መልስ ጨዋታ በመጪው እሁድ ግንቦት 18 2011 ዓ.ም በግብጽ ይካሄዳል። ከበርካንና ዛማሌክ የውድድሩ አሸናፊ የሚሆነው ቡድን ከዋንጫው በተጨማሪ ከ36 ሚሊዮን ብር በላይ የሽልማት ገንዘብ ወደ ካዝናው ያስገባል። ማንቸስተር ሲቲ የእንግሊዝ ጥሎ ማለፍ ዋንጫን አሸንፏል። ከሳምንት በፊት የፕሪሚየር ሊጉ ሻምፒዮን የሆኑት ማንቸስተር ሲቲዎች የእንግሊዝ እግር ኳስ ማህበር የሚያዘጋጀውን የጥሎ ማለፍ ዋንጫን ዋትፎርድን 6-0 በመርታት አንስተዋል። ዴቪድ ሲልቫ እና ኬቪን ደብሩይነ አንዳንድ እንዲሁም ጋብሪኤል ጄሱስ እና ራሂም ስተርሊንግ 2-2 ጎሎችን አስቆጥረዋል። ድሉን ተከትሎ ማንቸስተር ሲቲ በእንግሊዝ የሀገር ውስጥ ሶስቱንም ዋንጫዎችን ያነሳ የመጀመሪያ የወንዶች ቡድን ሆኗል። ሲቲ ባለፈው የካቲት ወር የካራባ ዋንጫ አሸናፊ መሆኑ ይታወሳል። ዋትፎርድን ካሸነፉ በኋላ የሲቲው አሰልጣኝ ፔፕ ጋርዲዮላ ለጋዜጠኞች በሰጠው አስተያየት የምንመዘነው የአውሮፓ ቻምፒየንስ ሊግ በማሸነፋችን እንደሆነ አውቃለሁ። የቻምፒየንስ ሊጉን ዋንጫ ካልወሰድን የሶስትዮሽ ዋንጫው በቂ እንዳልሆነም እረዳለሁ ብሏል። ሆኖም በማንቸስተር ሲቲ ያለው ጥያቄ ይህ ብቻ አይደለም። የክለቡ አስተዳዳሪዎች የአውሮፓ እግር ኳስ ማህበር ያወጣውን የፋይናንስ ጨዋነት ደንብ ተላልፈው በመገኘታቸው ሲቲ ቢያንስ ለአንድ የውድድር ዘመን ከቻምፒየንስ ሊግ ሊታገድ ይችላል ተብሏል። የሲቲ የስራ ኃላፊዎች ግን ምንም አላጠፋንም እያሉ ነው። ሌሎቹም የአውሮፓ ሊጎች ሲጠናቀቁ በጀርመን ቡንደስሊጋ ባየር ሚኒክ ሻምፒዮን ሆኗል። ባርሴሎና ሻምፒዮን መሆኑ ቀድሞ በታወቀበት የላሊጋ የመጨረሻ ሳምንት ጨዋታዎች ደግሞ ሊዮኔል ሜሲ በውድድር ዘመኑ በሁሉም ውድድሮች ያስቆጠራቸውን ጎሎች ቁጥር 50 ደርሷል። ዩቬንቱስ ሻምፒዮን በሆነበት እና ሊጠናቀቅ አንድ ሳምንት በቀረው የጣሊያን ሴሪያ ክርስቲያኖ ሮናልዶ የውድድር ዘመኑ ኮከብ ተብሏል። ዩቬንቱስ ለአምስት ተከታታይ ዓመታት የጣሊያን ሻምፒዮን ካደረጉት አሰልጣኙ ማክስ አሌግሪ ጋር በስምምነት ተለያይቷል። በፈረንሳይ ሊግ ፓሪስ ሰን ዠርመን ቀድሞ ሊጉን በበላይነት ማጠናቀቁን ቢያረጋግጥም ወጣቱ ኪሊያን ኤምባፔ የሊጉን ከፍተኛ ጎል አስቆጣሪነትና ኮከብ ተጫዋችነት ክብር ወስዷል።
ስፖርትን ነበር የተከታተላችሁት አድማጮቻችን። አሁን አፍሪካ ነክ ርዕሶች። የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል በቅርቡ በመቀሌ ከተማ ባካሄዱት ጋዜጣዊ ጉባኤ ላይ በትግራይና በአጠቃላይ በአገሪቱ ስላለው ሁኔታ ሰፊ መግለጫ መስጠታቸው ይታወሳል። ምክትል ርዕሰ መስተዳድሩ ባነሷቸው ነጥቦች ላይ ሙያዊ አስተያየታቸውን እንዲሰጡን የሕግ ምሁሩን ዶክተር ማህሪ ረዳይንና በፖለቲካ ስራ የተሰማሩትን አቶ ገብሩ አስራትን ጋብዘን ባለፉት ሶስት ተከታታይ ፕሮግራሞች ትንታኔዎችን አቅርበዋል።
ዶክተር ደብረ ጽዮን በትግራይ ላይ ብዙ መረባረብ ቢኖርም ሰላማችንን ለመጠበቅ በመቻላችን ልንቋቋመው ችለናል ያሉበትም ይገኛል። ትግራይ ውስጥ በጊዜ ብድር ያለመክፈል ችግር እንዳለም አንስተዋል። ለአርሶ አደሮች ከፌዴራል መንግስት ብድር የሚሰጠው በክልል ዋስትና በመሆኑ በጊዜ አልተከፈለም በሚል ፌዴራል መንግስት ለትግራይ ክልል ከሚመድበው በጀት 200 ሚሊዮን ብር ቆርጧል፣ ገናም እንደሚቀንስ ተናግሯል ማለታቸውን በዘገባው ዶክተር ደብረጽዮን ማለታቸው ተጠቅሷል።
ዶክተር ማህሪ መንግስት ራሱ ከቻይና የተበደረውን ብድር መክፈል አቅቶት የክፍያ ማራዘሚያ እየጠየቀ ባለበት ሁኔታ የትግራይ ገበሬ ብድሩን ባለመክፈሉ የክልሉን በጀት መቁረጥ ተገቢ አይደለም ማለታቸው ዶክተር ማህሪ ረዳይ በአዲስ አበባ ዩኒቨርሲቲ የሕግ መምህር ናቸው። ይህም ተጠቅሷል።
አቶ ገብሩ አስራት ደግሞ የአረና ትግራይ ለሉዓላዊነትና ለዲሞክራሲ እንዲሁም የመድረክ አመራር አባል ናቸው። አዳነች ፍሳዬ ነች ያወያየቻቸው። ዛሬ የመጨረሻውን ክፍል ነው የምታቀርበው።
ትግራይ ውስጥ በአሁኑ ጊዜ ከፍተኛ የሀብት ብክነት እንዳለ ገልጸው በመጪው ክረምት ወቅት ድርቅና ረሃብ ሊኖር እንደሚችል ትንበያ መኖሩን አስገንዝበዋል።
ዘለን ሀብቲ በአግባብ ምጥቃም ቁጠባ ናይ ትግራይ ብፍላይ ብክነት
ትግራይ ውስጥ የኢኮኖሚ አጠቃቀምን በሚመለከት በተለይም በአሁኑ ጊዜ ከፍተኛ ብክነት ነው ያለው። ለሰርግ፣ ለተስካር፣ ለክርስትና፣ ለሌላ ነገርና ለመታየት የሚወጣው ሀብትና ገንዘብ ለምን ይባክናል? ሕፃናት የሚማሩበት ክፍል ታቶ ዳስ ውስጥ ከእባቦች ጋር እየተማሩ ነው። ገንዘብ በከንቱ ከማባከን ይልቅ ለልጆች አንዲትም ክፍል ብትሆን በስማቸው እኮ ማሰራት ይችላሉ። መንግስትም ህዝብም ያለውን ቆጥቦ መጠቀም ይኖርበታል። አስተሳሰብ መለወጥ ይኖርበታል። በትንባያው መሰረት በመጪው ክረምት ድርቅ ይኖራል። መጥፎ ሁኔታ ይጠብቀናል እየተባለ ነው። በትግራይ ብቻ ሳይሆን በመላ አገሪቱ መጥፎ ሁኔታ ይኖራል እየተባለ ነው።
ዶክተር መሐሪ
በክናት እንግዲህ ለምታገለው የሚገባ ነገር ነው። እንደ ደሃ ማህበረሰብ የቁጠባ ባህላችን የሚያድግበት ሁኔታ የሚያበረታታ አካሄድ ነው መከተል ያለብን። በአገርም ደረጃ፣ በመንግስትም ደረጃ፣ በግል ኑሮ በህብረተሰብም ደረጃ እንደዛ መሆን አለበት። እኔ በእሳቸው ቁጥጥር ያለ እና ውጤታማ ሊሆን የሚችል የሚመስለኝ በመንግስት የስራ ኃላፊዎች አካባቢ፣ በመንግስት መስሪያ ቤቶች አካባቢ ያለ ብክነት፣ በዚህ በኢፈርት ድርጅቶች አካባቢ ያለ ብክነት፣ በዚህ በፓርቲ መዋቅሩ አካባቢ የፓርቲ የስራ ኃላፊዎች ያለ ብክነት ካለ እሱን እየተከታተሉ መቆጣጠሩ የበለጠ ውጤታማ ይሆናል።
እሺ አቶ ገብሩ፣
እንግዲህ ዋናው ነገር ይሄ ብክነት የሚሉት ምንድን ነው? የብክነት ምንጭ የኢኮኖሚው ከኢኮኖሚ ውስጥ የትኛዎቹ ናቸው የብክነት አካባቢዎች ብሎ ማየቱ ተገቢ ይመስለኛል። እንግዲህ ዶክተር መሀሪም የገለጠው አለ። እኔ ይሄ ተስካርና ሰርግ በግለሰብ ደረጃ ገበሬውን እንደሚጎዳ እገነዘባለሁ፣ ከመጠን በላይ ወጪ ሲያደርግ። ግን ይሄ የባህል ጉዳይ ነው፣ ቶሎ ማስቆም የሚቻል አይመስለኝም። እንደተባለው ብክነት መታየት ያለበት የመንግስት ባጀት በሚገባው ስራ ላይ ይውላል ወይ? የኢፈርት ሌሎችም የትእምት ገንዘብ በሚገባ ስራ ላይ የዋለ ነው? ምን ያህሉ ይዘረፋል? ከዚህ ብክነትና ዝርፊያ ወይ ስርቆት የሚለው ነገር መለያየት ያለባቸው ይመስለኛል። ብክነት በራሱ ሀብት ያጠቃቀም ጉዳይ ነው የሚሆነው። ይሄ ዝርፊያ ግን የመንግስት ሀብት፣ የሀገር ሀብት፣ ያው የገበሬውም ሀብት ጭምር የሚባክንበት ሁኔታ ነው። ስለዚህ ይሄ ትግራይ ውስጥም እንደ ሌሎች አካባቢዎች በሚሊዮኖች የሚቆጠር ገንዘብ እንደሚባክን እናያለን፣ እንደሚሰረቅም። ዋናው ትኩረት መደረግ ያለበት በዚህ ነው። እንግዲህ በአጠቃላይ ሙስና የሚባል የድርጅቱ ችግር እንደሆነ ከአሁን በፊትም ተገምግሟል፣ የመንግስቱ ችግር እንደሆነም ተገምግሟል። ዋና የውጊያው አቅጣጫ በዚህ መሆን አለበት።
በመጨረሻም ዶክተር ደብረ ጽዮን ከኤርትራ ጋር እንዲኖር ስለሚፈልገው ግንኙነት ዘርዝረዋል።
ኤርትራ ብስተኣሳስረ ከልዕለን ዝደሊ ሓልዮት ድሌትና እዩ ድሌትና ኩሎም ትፈልጥዎ ይኹን።
ከኤርትራ ጋር በተያያዘ ላነሳ የምፈልገው ሰላም የምንሻ መሆኑን ነው። ከኤርትራ ጋር ሰላም እንዲመጣ ጥረናል። ሰላም እንዲጠናከርና ዋስትና እንዲኖረው እንፈልጋለን። ያለፉት የጦርነት ዕዳዎች በሥነ ሥርዓቱ እንዲከናወኑ እንፈልጋለን። የሰላም መንፈስ ነው የተጀመረው እንጂ ብዙ ያልተዘጉ አጀንዳዎች አሉ። የአልጀርስ ስምምነትም ሆነ የድንበር እንዲሁም የካሳ ጉዳይ ተንጠልጥለው የቀሩ ነገሮች አሉ። ስለሆነም የራሳችንም ሆነ ሌላ ኃይሎችን አንቀሳቅሰን የሰላሙ ሁኔታ እንዲጠናከር እናደርጋለን። ተንጠልጥሎ ስለ ቀረው ነገር ግን በፈለጉበት ጊዜ በመነሳት ሳይሆን በተቋማዊ በሕጋዊና ሁሉም በሚያውቀው መንገድ ማለቅ ይኖርበታል። ሌላ ችግር ውስጥ መግባት አንፈልግም፣ በቃን ብለናል። ስለሆነም ጉዳያችንን አጠናቀን ከኤርትራውያን ጋር አብረን ተጋግዘን ለመልማትና ሕይወታችንን መቀየር ነው ፍላጎታችንና ምኞታችን።
እሺ ዶክተር መሐሪ፣
እንግዲህ የኤርትራ ጉዳይ ዞሮ ዞሮ የኤርትራና የኢትዮጵያ ጉዳይ የታሪክ አጋጣሚ ሆነ ትግራይ ድንበር ላይ ሆነ እንጂ የሁለት ሀገር ግንኙነት ጉዳይ ነው። በሁለት ሀገር ግንኙነት ደግሞ ባለን ፌዴራላዊ አደረጃጀት ምክንያት በዋናነት የፌዴራል መንግስቱን የሚመለከት ጉዳይ ነው። የፌዴራል መንግስቱ ግን ምን እያደረገ እንደሆነ፣ ምን አይነት ስምምነት እንደተፈራረመ እስካሁን ድረስ የሚታወቅ ነገር የለም። ግንኙነቱም ቢሆን አንዴ ይከፈታል፣ አንዴ ይዘጋል። መሬትም ላይ ግልጽ ያልሆኑ ነገሮች አሉ፣ ሰነድም ላይ ግልጽ ያልሆኑልን ነገሮች አሉና እሱ በድንበር ሰፊ ድንበር የምንገናኝ በመሆናችን እኛን የበለጠ ያሳስበናል። አንዳንዴ ከኤርትራም አካባቢ የሚወራው ነገር አስደንጋጭ ነው፣ ትግራይ ሊወረን እየተዘጋጀ ነው ይላሉ የሚል መረጃ ነው ከዛ አካባቢ የሚመጣው እና እነዚህ ነገሮች ሁሉ ተጠቃለው ሲታዩ በዛ አካባቢ ትንሽ የሚጎረብጥ ነገር ያለ ነው የሚመስለው። ያ በጥንቃቄ መታየት አለበት። በእርግጥ ህዝብ ለህዝብ ግንኙነቱ መስመር መያዝ ይኖርበታል። ስምምነቱ ተመልሶ ወደሚያዳግም የጦርነት ምዕራፍ እንዳይወስደን ግልጽ ማዕቀፍ፣ ግልጽ ህጋዊ ስርዓት ተበጅቶለት መሰራት ያለበት ይመስለናል። ዋናው ፌዴራል መንግስቱ የሚመለከት ይሆናል። በትግራይ በኩል ግን ለህዝቡ ያለን ቀና አመለካከትና ቀና አብረን እንልማ የሚለው አገላለጽ ተገቢ ይመስለኛል።
አቶ ገብሩ፣
ከኤርትራ ጋር የሚኖረው ጉዳይ በእርግጥ ትግራይና አፋር ድንበር ላይ ስላሉ የመጀመሪያ ግፍት ቀማሾች እነሱ ሊሆኑ ይችላሉ። ዞሮ ዞሮ ግን የፌዴራል ጉዳይ ነው እንደተባለው። ስለዚህ ችግር ቢኖርም ብቻችን የምንጋፈጠው ጉዳይ አይሆንም። መልካም ነገር ቢኖርም በብቻችን ብቻ ሳይሆን ለሌላውም የሚጠፍ ይሆናል። ስለዚህ ከዚህ አንጻር መታየት አለበት የሚል አመለካከት አለን። በአካባቢው ዘላቂ ሰላም እንዲኖር ከተፈለገ ሁለት ነገሮች ታሳቢ መደረግ አለባቸው ይመስለኛል። የኢትዮጵያ ሕዝብ ጥቅም ተላልፎ መሰጠት የለበትም። አንድ ሁለተኛ፣ የኢትዮጵያ ሉዓላዊነትን በሚነካ መንገድ መሆን የለበትም። ሁለት እነዚህ መሰረታዊ ነገሮች ይመስለኛል። ከዚህ ውጭ ሰላም የሚባል ነገር የለም። የኢትዮጵያን መሬት ቆርሶ በመስጠት ሰላም ይገኛል ወይ? የኢትዮጵያን ዜጎች ወደ ኤርትራ አሳልፎ ወይ? አሁን በኢትዮጵያ ያሉ ዜጎችን እንደ ኢሮፕ እና በአዲያው ያሉት ሰዎች አፈናቅለው መሬት ሰጥቶ ሰላም ይገኛል ወይ የሚለው ግን ሰላም አይኖርም። ስለዚህ ሰላም ይገኙ ዘንድ ራሱም የህወሓት አመራርም ስራ አስፈጻሚ ሆኖ እያለ የሚያውቀው ነገር የለም። ይሄ ነው የሚያስገርመኝ ነገር። እንደሌለ ዜጎች እንደኛ ከውስጥ እንደሌለ ነው እየተናገሩ ያሉት። በዚህ መንገድ ሰላም ይመጣል ወይ? ግልጽ የሆኑ ዝርዝር ስምምነቶች የኢትዮጵያን ጥቅምና ሉዓላዊነት በሚያስጠብቅ መንገድ እስካልሄደ ድረስ ለጊዜው ምናልባት በሀይል ተጭኖ ምናምን ሰላም ሊመጣ ይችላል። ግን መሰረቱ ይሄ መሆን አለበት። የሁለቱም ጥቅም የሚያራምድ በእኔ እይታ የድንበር ማካለሉ ጉዳይ አቆይቶ በሌሎች ሁለቱን አገሮች ሊያስተሳስር በሚችሉ ጉዳዮች ላይ ስምምነት ማድረግ ጠቃሚ ይመስለኛል። እና ያም ቢሆን ግን ዓለም አቀፍ እውቅና ባለው በተረጋገጠ በህግ በተደነገገ እንጂ እንዲሁ እንደ ድሮው ሲፈልጉ ኢሳያስ በሚዘጉት በሚከፍቱት ስምምነት መሄድ የለበት።
እሺ፣ እንግዲህ አቶ ገብሩ አስራት፣ ዶክተር መሐር ረዳይ በሰጣችን ሰፊ ማብራሪያ በጣም እናመሰግናለን።
እኛም እናመሰግናለን።
አድማጮች፣ የምሽቱ መጨረሻ ቅንብር ጤና ነው። የፕሮግራሙ አዘጋጅና አቅራቢ ሰለሞን አባተ።
ሁለንተናዊና ሁሉን አቀፍ የጤና ሽፋን፣ የተሻለ ጤና ላላት ዓለም፣ የተሻለ ደህንነት ላላት ዓለም፣ የተሻለ ፍትሕ ላላት ዓለም ቁልፍ አካል ነው። ይህንን ያሉት የዓለም የጤና ድርጅት ዋና ዳይሬክተር ቴድሮስ አድሃኖም ዛሬ በተጀመረው የድርጅቱ ዓመታዊ ጉባኤ መክፈቻ ላይ ነው። የዓለም የጤና ድርጅት አባል ከሆኑ 194 ሀገሮች የተላኩ ወደ 4000 ልዑካን ጄኔቫ ላይ መገናኘታቸውን ሊሳ ሽላይን ከዚያው ዘግባለች። ዋና ዳይሬክተሩ ዶክተር ቴድሮስ የድርጅቱን ያለፈውን ዓመት ስኬቶች ዘርዝረዋል። የአሁኑንና የመጪ ጊዜ ፈተናዎች ያሏቸውንም እክሎችና ስጋቶች አሳይተዋል። ዶክተር ቴድሮስ ለዓለም የጤና ድርጅት ዋና ዳይሬክተርነት ከዓመት በፊት ሲወዳደሩ ዘመቻ ሲያደርጉ ለአጠቃላይ የጤና ሽፋን በዓለም ዙሪያ መዘርጋት በብርቱ ተሟግተዋል። አሁን እርሳቸው የዓለሙ የጤና ድርጅት ዳይሬክተር ሆነው ባለፈው ጊዜ ውስጥ ብሔራዊ የጤና ሥርዓቶች ጉልህ መሻሻል ማስመዝገባቸውን በዛሬው የጉባኤው ንግግራቸው ላይ ተናግረዋል። ግዙፍ የሆኑ መርሃ ግብሮች ኬንያን፣ ደቡብ አፍሪካን፣ ፊሊፒንስን፣ ግብፅና ኤልሳልቫዶርን በመሳሰሉ እጅግ የተለያየ ስብጥር ባላቸው ሀገሮች ውስጥ መዘርጋታቸውንና ሥራ ላይ መዋላቸውን ወይም መታቀዳቸውን ዋና ዳይሬክተሩ አመልክተዋል። ይሁን እንጂ መሠረታዊ የጤና ጥበቃ አገልግሎት የአጠቃላዩ የጤና ስኬትም ይሁን ውድቀት መሠረት መሆኑን ዶክተር ቴድሮስ አስረድተዋል።
ስትሮንግ ፕራይመሪ ሄልስ ኬር ኢዝ ዘ ፍሮንት ላይን ኢን ዲፌንዲንግ ዘ ራይት
ጠንካራ የሆነ መሠረታዊ የጤና አገልግሎት የጾታና የሥነ ተዋልዶ መብቶችን ጨምሮ የጤና መብትን ለመጠበቅና ከአደጋ ለመከላከልም በግንባር መስመር ላይ የሚቆም ነው። አገሮች ተላላፊ ያልሆኑ ሕመሞችን መከላከል፣ በምርመራ ማግኘትም ሆነ ማከም የሚችሉት ጠንካራ መሠረታዊ የጤና አጠባበቅ አገልግሎት ሲኖራቸው ነው። በየአካባቢው የሚታዩ ተላላፊ በሽታዎች ወረርሽኝ ከመሆናቸው በፊት ማግኘትና መቆጣጠርም የሚቻለው ጠንካራ መሠረታዊ የጤና አገልግሎት ሲኖር ነው።
ባለፈው ዓመት ውስጥ ብቻ በዓለም ዙሪያ ተመዝግበዋል ካሏቸው ስኬቶች መካከል የመጀመሪያው ጸረ ወባ ክትባት ማላዊና ጋና ውስጥ መጀመሩን ጠቁመዋል። በየዓመቱ ከ300,000 በላይ ሴቶችን የሚገድለውን የማኅፀን ጫፍ ካንሰር ለማጥፋት አዲስ መርሃ ግብር መጀመሩን ተናግረዋል። በብዙ ተላላፊ የሆኑና ያልሆኑም በሽታዎች ላይ ዓለም ድል ተቀዳጅታለች ብለዋል። ይሁን እንጂ አሉ ዶክተር ቴድሮስ፣ ገና አሳሳቢና አስጊ የሆኑ ብዙ አደጋዎች አሉ። የኮንጎ ዲሞክራቲክ ሪፐብሊክ ምስራቃዊ አካባቢዎችን እያመሰ ያለውን ኢቦላን አንስተዋል። ክትባትን ጨምሮ ኢቦላን ለመዋጋት የሚያስችሉ የተለያዩ መሳሪያዎችና አሰራሮችን የታጠቅንበት ጊዜ ቢሆንም ብለዋል የWHO ዳይሬክተር፣ ገዳዩ ቫይረስ ወደ ሌሎች አካባቢዎች ሊዛመት የሚችልበት ሁኔታ ስጋቱን እያጠናከረው ነው።
But we're not just fighting a virus. We're fighting insecurity.
ቫይረስን ብቻ አይደለም እየተዋጋን ያለነው፣ የጸጥታውን መደፍረስም ጭምር እንጂ። ሁከትንም እየተዋጋንን፣ የመረጃ ውዥንብርንም እየተዋጋንን፣ አለመተማመንንም እየተዋጋንን፣ ወረርሽኙን የፖለቲካ መጠቀሚያ ማድረግንም እየተዋጋንን።
በኢቦላ ሕክምና ማዕከላት ላይ ጥቃቶች መሰንዘራቸውንና አንድ ዶክተርም መገደሉን ያስታወሱት ዶክተር ቴድሮስ እነዚያ ሁሉ አደጋዎች እንደተደቀኑ ቢሆንም የዓለም የጤና ድርጅትና ሠራተኞቹ ሥራው እስኪጠናቀቅ በጽናት እንቆማለን ብለዋል።
አድማጮች፣ የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25ና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና
ቆንጂት ታየነን። ፕሮግራማችንን እያቀናበረ አብሮን ያመሸው ንጉሱ ታምሬ ነው። የስርጭት መሐንዲሱ ዙቤር ከዋና አዘጋጇ ከትዝታ በላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታችኋለን።
ነገ ማክሰኞ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን።
አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ በደህና አደሩ።